ለብዙ ኢትዮጵያውያን ህይወት በተፋበት የሰሞኑ የኦሮሚያ ሁከት እንዲሁም በእንካራና ዘላቂ መፍትሄዎች ዙሪያ ትኩረት በማድረግ የተካሄደው ውይይት ነው። ተወያይ የእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሴ። የትነበርሽን ያወያየው አሉላ ከበደ ነው።
የትነበርሽ ንጉሴ የእርቀ ሰላም ኮሚሽን ምክትል ሰብሳቢ፣ በኢትዮጵያ ጉዳዮች በንቃት ተሳትፈያለሽ። እጅግ የሚያሳስብ ሁኔታ ውስጥ ሆነን ነው ይሄን ውይይት የምናደርገው። ባለፈው ሳምንት በተለያዩ ሀገሪቱ ክፍሎች ውስጥ አሰቃቂ ጥቃቶች የተፈጸሙበት፣ የበርካቶች ህይወት የጠፋበት ሳምንት ሆኖ አልፏል። እስኪ አንቺ እስከተረዳሽው ባለፈው ሳምንት የሆነውንም ሆነ ዛሬ በሀገር ውስጥ የሚታየውን ስጋት የነገሰ የሚመስልበት ሁኔታ ከምትረጅበት እንደርደር።
አመሰግናለሁ አሉላ። ቀደም ሲል አንተም እንደገለጽከው ከጊዜ ወደ ጊዜ መጠኑ እየጨመረና መልኩ እየተቀያየረ የመጣ ከፍተኛ የሆነ የሰላም እጦት እና ያለመረጋጋት በጣም ይታያል። ይሄ ደግሞ በተለይ እዚህ ቦታ ይሻላል፣ እዚህ ቦታ ይብሳል የምትለው ልዩነት ሳይኖረው በተለያየ ጊዜ በተለያየ ስፍራ የሚኖሩ የሀገራችን ህዝቦች ላይ ከፍተኛ ያለመረጋጋት እና ደግሞ በጣም ኢሰብአዊ የሆነ ጭካኔያዊ ድርጊት ከዕለት ወደ ዕለት እናያለን እና ይሄ በጣም የሚያሳዝን ነው። በጣም በሚያስጨንቅ መልኩ እገሌ ነው አድራጊ፣ እገሌ ነው ተጎጂ ብለህ መስመር ለማስያዝ የማይመች ነው እና ሁሉም ተንኳክቷል ብዬ ነው የማስበው። ያለፈው ሳምንት ብቻ ሳይሆን ቀደም ብሎም አሁን ያለው የሀገሪቷን የግጭት ዘዋር ስትመለከተው ከጊዜ ወደ ጊዜ መጠኑ እየጨመረ አሳሳቢነቱ እየጨመረ እና የሚያደርሰውን የጉዳት መጠን እየጨመረ ነው የሄደው። በተለይ ደግሞ እንደኛ አይነት ብዙ እድል ያላት ሀገር በሌሎች የውጭ አካላት ሳይሆን በእኛ በልጆቿ ምክንያት እንቅልፍ አጥታ የምታደር ሀገር ማሰብ በጣም ይጨንቃል እና አሳሳቢ ነው። ምንም ጥያቄ የለውም። ማግለልም አይቻልም። ግሀት ስለሆነ ያለውንም ሁኔታ መሸፋፈን የሚቻልበት ሁኔታ ውስጥ ያለን አይመስለኝም እና እርግጥ ነው ከደስ ያለ መስመር ላይ እየቆምን ይመስላል እንደ ሀገር።
ሀገር እንቅልፍ አጥታ ስታደር ብለሻል። የት ነበርሽ? ብዙዎች እንቅልፍ አጥተው የሚያድሩበት ሁኔታ የተፈጠረ ይመስላል። በተለይ በሰላም ጉዳይ ላይ እንደሚሰራ ሰው በእርቀ ሰላም ኮሚሽናችሁም በግልም ኢትዮጵያ ውስጥ ያሉ ችግሮች እንዲፈቱን በሚደረጉ ጅምሮች ውስጥ በንቃት እንደሚሳተፍ ሰው የችግሮቻችን መንስኤ በቅጡ የተረዳን አይመስልም። ሀገር ውስጥ የተለያዩ ፍላጎቶች የሚያንጸባርቁ ቡድኖች ይታያሉ። በሺዎች የሚቆጠሩ ስራ የሌላቸው ወጣቶች አሉ። አንድ ቡድን ከሌላው ጋር በቅራኔ ውስጥ የሚተያይበት፣ አንድ ቡድን ሌላው ላይ በአደባባይ የሚቃጣ አደጋ ያለ የሚመስል ነገር በተደጋጋሚ እየተሰማ ያለበት ሁኔታ፣ እነኚህ ሁሉ ተነባብረው አንዱ ለሌላው የሚመጋገብ የሚመስል በትንሹ የሚለኮስ ያልተጠበቀ አደጋ እንዲከተል የሚጋብዝ ይመስላልና አንቺ እስከ ተረዳሽው በእርቀ ሰላም ኮሚሽናችሁም የተደረጉ ጥናቶችም ካሉ እንዲህ ካለው አሳሳቢ ሁኔታ ወደ ሌላ አሳሳቢና አደገኛ ምናልባትም መመለስ የማይቻልበት ሁኔታ ውስጥ እንዳይገባ በቅጡ ለመረዳት የሚታወቁ ነገሮች አሉ ወይ? መንስኤዎቹ ምንድን ናቸው የሚለውን ለመረዳት አቅም አግኝተን ይሆን? የት ነበርሽ?
ትክክል ነው። አሁን የመረዳት መጠናችን ትክክለኛው ደረጃ ላይ መድረስ መቻል አለበት። የሚጠብቀንን ነገር ማየት መቻል አለብን እና ያው ጥያቄዎች ይኖራሉ። በማንኛውም ማህበረሰብ ጥያቄዎች አሉ። አሜሪካን ሀገር አለው አይደል? አሁንም ጥያቄዎች አሉ። ጥያቄዎቻችንን በተለጠነ መንገድ መፍታት መቻል ነው ስልጣኔ እንጂ ጥያቄዎቻችንን የኔን ጥያቄ ለመመለስ የሌላን ሰው ጥያቄ መሰረዝ አይጠበቅብኝም። ስለዚህ ኢትዮጵያ እንደ ሀገር እጣ ፈንታችን የጋራ ነው የሚል እምነት አለኝ እና ያንን ለማድረግ ምንድነው ሰላም በባህሪው በተለይ እርቅን የመሰለ ደግሞ ሰላም ከልብ የመነጨ እርቅን ለማንጣት የሁሉንም ሰው ይሁንታ ይጠይቃል። ጠብ ግን ወይም ደግሞ ግጭት ግን ብዙ ሰው አይፈልግም። በትንሽ ተዋንያን ብዙዎችን መድረስ ይችላል ግጭት። ስለዚህ በጣም ከባድ የሚያደርገው የእርቀ ሰላሙን መንገድ የእያንዳንዳችንን ይሁንታ መጠየቁ ወይም የጥቂት ሰዎች ይሁንታን አለማግኘት የእርቀ ሰላም ሂደቱን ያከብደዋል። ለእኛ እንደ እርቀ ሰላም ኮሚሽን ያለንበት ሁኔታ ምንድን ነው ማለት፣ አሁን እርቀ ሰላም ለመስራት ዘላቂ የሚባለውን እርቅ ነው እኛ የምናስበው እና አሁን የዕለት ሰላም ጥያቄ ውስጥ የገባበት ሁኔታ ነው ያለው እና ያም ሆኖ ግን የምንችላቸውን የቅድመ ዝግጅት ስራዎች እየሰራን ያለ ነው። ህብረተሰቡንም ተስፋ የሚያስቆርጠው እርቀ ሰላም ኮሚሽኑ የት አለ የሚል በጣም ተደጋጋሚ ጥያቄ እንሰማለን እና በነገራችን ላይ እርቀ ሰላም ኮሚሽኑ ያው ከተለያየ ቦታ የመጡ ሰዎች እና ለሀገራቸው የሆነ ነገር አድርገዋል ተብሎ የሚታሰቡ ሰዎች ናቸው እዛ ጋር ያሉት። ግን እርቀ ሰላም ሊረጋገጥ የሚችለው በ41 ሰዎች አይደለም። እያንዳንዳችን ቤታችን ውስጥ አልጋ ላይ የቀሩት ሽማግሌ አባት የእርቀ ሰላም ሚና አላቸው እና መጀመሪያ የእርቀ ሰላም ልብ ያስፈልጋል። ያ ልብ ደግሞ ገድሎ የማሸነፍ ሳይሆን የመሸነፍ የትላንት ታሪካችንን ተመርኩዘን ለነገር አይደለም ለመጠፋፋት ሳይሆን የነገ ብሩህ ተስፋችን ይሁን ትላንታችንን ግን አክመነው ምክንያቱም መታከም አለበት ዝም ብሎ የሚታሸቁትን ነገር ያመለክታል። አክመነው ወደፊት እንሄድ የሚል ነገር ነው ያለን እና ትልቁ መስመር ያለበት ለሰላም እያንዳንዳችን ተጠቃሚ ነው፣ ለግጭት ግን አንድ ሰው እጅ በቂ ነው። ስለዚህ ይህንን በመረዳት ሁላችንም አንዳችን አንዳችንን ከመኮንን አንዳችን አንዳችንን ከማኮሰስ ወጥተን የመጣልበት መንገድ በጣም ከባድ ነው። ስለዚህ ያንን መንገድ እንዳንደግ ነው ወይም ደግሞ ሊመጣ ሊሆን የሚችለው ነገር በጣም ከዚህ የከፋ ሊሆን ስለሚችል ያንን እንዳንደግ ነው ተነጣቂ እንዴት እናድርግ? አሁን በዚህ በትንሽ ቀንም በእነዚህ ወራት እንኳን ብዙ ነገር አስተናልና እዚህ በኋላ የባሰ ነገር እንዳናጣ በተለይ በተለይ ሁላችንንም ተሸክማን የምታጠው ሀገራችንን እንዳናጣት አንዱ አንዱን ከመኮንን አንዱ አንዱ ላይ ነግሶ ለመታየት ከሚደረግ ሩጫ ተቆጥበን ሁላችንም ብቅ ብለን ሀገራችንን ከፍ ማድረግ የምንችልበት የጋራ ታሪክ አብረን የምንጽፍበት የጋራ ሀዘን ምዕራፋችንን የምንዘጋባቸውን ምዕራፎች መጀመር አለብን ብዬ አስባለሁ። ቢያንስ እኛ ነን ግን ልጆቻችን ይሄ ያገባቸው የእኛ ትውልድ ታሪክ ተብሎ የሚጻፍለት እርስ በርስ የመገዳደል ታሪክ መሆን የለበትም። ለምን ትላንት የነበረውን የእርስ በርስ መገዳደል ታሪክ መደምደም ካለብን እርስ በርስ መገዳደል ድጋሚን እንደመድመው አንድ አዲስ ምዕራፍ ነው የምንፈርሰውና በእኔ በኩል ዝቅ ማለት ይጠይቃል። በእኔ በኩል መሸነፍ ይጠይቃል። በእኔ በኩል ከኢጎ በላይ አገርን ማሰብ ከራሳችን ጥቅምና ከራሳችን ፍላጎት ወይም ከራሳችን አጀንዳ በላይ ሀገርንና ብዙሀንን የማስቀደም ነገር ይጠይቃል። በዚህ ውስጥ ምሁራን በጣም ትልቅ ድርሻ አላቸው። ፓወር ወይንም አቅም የምንለው በጣም በብዙ መልኩ ነው። ገንዘብ ያለው ሰው የገንዘብ አቅም አለው። ተከታዮች ያሉት ሰው ሶሻል ፓወር አለው። ለምሳሌ አንድ የሃይማኖት አባት በስራቸው በጣም ብዙ ሰዎች አሏቸው። አንድ ሼክ በስራቸው እንደዚህ በጣም ትልቅ ጀማ አላቸው እና ያንን የተሰጠንን አቅም በሆነ አጋጣሚ ለፍተንም ሆነ ተሰጥቶንም ሆነ ያገኘነው ይህ አቅም ሙሉ በሙሉ ለመልካም ለመጠቀም ይችን ያለንባትን የመስቀል መንገድ ጥንቃቄና በብልሃት ማለፍ ይጠይቃል ብዬ አስባለሁ። ትልቁ ብልህነት ግን በዚህ ሰዓት ጎህን እኛም እኮ እንደ ሰው ማለት የምንፈልገው እንደ ሰው መሆን የምንፈልገው ብዙ ነገር አለ። ግን ይሄ ከእልህና ከስሜታዊነት በጸዳ መልኩ እስኪ ዛሬ ላይ ዝቅ ልበልና በሌላ ሳልፈው የሚል በመሸነፍ የመብለጥ አይነት ስልት የሚጠይቅ ጊዜ ላይ ነው ብዬ አምናለሁ።
ለሚበልጥ አላማ መሸነፍ ነው ማሸነፍ የሚል ሀሳብ ነው ያስረገጥሽው። የት ነበርሽ? ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በእነሱ አይንስ ተጠያቂነት ይኖራል ወይ? በተደጋጋሚ እየደረሰ ያለ ጥቃት ነው። አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን። በአጭር ጊዜ ውስጥ በርካታ ቦታዎች የብዙ ሰዎች ሕይወት በከንቱ አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም ለዘላቂ ሰላምም ዋስትና አይኖርምና በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በእርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ሕግ ባለሙያም ጭምር
ክብራትና ክብራን አድማጮች የእርቀ ሰላም ኮሚሽን ምክትል ሰብሳቢ የተነበርሽ ንጉሥ ሄነ የሚያወያየው የአሉላ ዝግጅት አላበቃም። በነገው ምሽት ይቀርባል።